አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። 44 የአፍሪካ ሀገሮች ትልቅ ነጻ ገበያ ለመመስረት ተስማሙ። በርበራ ወደብን የማልማት ዕቅድ የአፍሪካ ቀንድን ሊያናጋ ይችላል ተባለ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ኪጋሊ ሩዋንዳ የተሰበሰቡት የአፍሪካ መሪዎች የዓለም የንግድ ድርጅት ከተመሰረተ ወዲህ ትልቁ የነጻ ገበያ አካል የመመስረት ስምምነት መፈራረማቸውን ገልጿል። የአፍሪካ አህጉራዊ የነጻ ንግድ ስምምነት የአፍሪካ ህብረት 55 አባል አገሮችን የሚያስተባብር ቀረጥ የማይከፈልበት የንግድ አካል ይሆናል። ስምምነቱ 1.2 ቢሊዮን ህዝብን የሚያቅፍና 2.5 ትሪሊዮን ዶላር ገቢ የሚያስገኝ የነጻ ገበያ ቀጠና እንደሚሆን የአፍሪካ ህብረት ገልጿል። የአፍሪካ ሀገራት ከአህጉሩ ውጪ የሚልኳቸውን ሸቀጣሸቀጥ አይነቶችን እንዲያሰፉ ሊረዳቸው እንደሚችልም የአፍሪካ ህብረት ተስፋ አለው። ከአፍሪካ የንግድ ልውውጥ ከ20 ከመቶ በታች ነው በአህጉሩ ውስጥ የሚንቀሳቀሰው ሲሉ የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሩዋንዳው ፕሬዝዳንት ፖል ካጋሜ ባለፈው ማክሰኞ ባደረጉት ንግግር መጥቀሳቸውን አያይዘውም በአህጉሩ የሚደረገው የንግድ ግንኙነት እንዲጠናከር ማድረግ ከተቀረው ዓለም ጋር የሚካሄደው የንግድ ግንኙነት ይቀንሳል ማለት አይደለም ማለታቸውን ሲኤንቢሲ ቴሌቪዥን ስርጭት ድረገጽ ገልጿል።
ይሁንና የንግድ ቀጠናውን ስምምነት የሚነቅፉ እንዳልታጡ ዘገባው ሳይዋሳ አላለፈም። የናይጄሪያ ፌዴራል ካቢኔ የንግዱን ስምምነት ባለፈው ሳምንት ቢያጸድቅም የሀገሪቱ ፕሬዝዳንት መሐመዱ ቡሃሪ ከሀገሪቱ ባለድርሻዎች ተጨማሪ ግብአት ለማግኘት ሲሉ በጉባኤው እንዳልተገኙ ታውቋል። የሀገሪቱ የሙያ ማህበራት ስብስብ የሆነው የናይጄሪያ የሌበር ኮንግረስ የንግዱን ስምምነት ተቃውሟል። ናይጄሪያ ከነዳጅ ዘይት ውጪ የሆኑትን ዘርፎች በሚመለከት ለውጭ ውድድር የሚያስችል ወደ ውጭ መላክ ብቃት የላትም ሲሉ አንጋፋ የአፍሪካ አማካሪ ኢማድ ምስዱዋ ማስገንዘባቸውን ሲኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒም ምክንያቱ ባልታወቀ ሁኔታ በጉባኤው እንደማይገኙ ተገልጿል። የአፍሪካ ህዝብ ብዛት እንደ አውሮፓ አቆጣጠር እስከ 2050 ዓመተ ምህረት በሚኖረው ጊዜ በ32 ዓመታት ውስጥ ማለት ነው 2.5 ቢሊዮን እንዲደርስ ይጠበቃል። የአፍሪካ የነጻ ገበያ ቀጠና ስለመመስረት ጉዳይ መነጋገር የተጀመረው ከ3 ዓመታት በፊት መሆኑን ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ጠቁሟል።
የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ጥናት መሰረት የነጻ ንግድ ስምምነት በረጅሙ ሲታይ 16.1 ቢሊዮን ዶላር ጥቅም ያስገኛል። ይሁንና ጥቅምና ዋጋዎች በመላ ሀገሪቱ በተመጣጣኝ መንገድ ላይከፋፈል እንደሚችል በመግለጽ ጥናቱ ያስገነዝባል። በመርህ ደረጃ ከታየ በመላ አፍሪካ የነጻ ንግድ ቀጠና መኖሩ ጥሩ የኢኮኖሚ ትርጉም አለው ይላሉ ቬሪስክ ማፕልክሮፍት የተባለው የአፍሪካ አደጋ ኮንሰልተንሲ ኃላፊ ቤን ዴይተን። ትልቁ ችግር የሚሆነው ግን የአፍሪካ ሀገሮች የውጭውን የጉምሩክ ቁጥጥርን በሚገባ በተግባር ላይ ለማዋል ይቸግራቸዋል። ለምሳሌ ወደ ጋና የገቡ በርካሽ ዋጋ የሚሸጡ የቻይና እቃዎች ውሎ አድሮ ብዙም ቁጥጥር ሳይደረግባቸው ብዙ የአፍሪካ ሀገሮች ድንበሮች አልፈው ናይጄሪያ ሊደርሱ ይችላሉ። ይህ አሁንም ያለ ችግር ቢሆንም ነጻ የንግድ ቀጠናው ሲተገበር ደግሞ ሊብስ ይችላል ሲሉ ቤን ፔይተን ማስገንዘባቸውን ሲኤንቢሲ የተባለው የቴሌቪዥን ስርጭት ድረገጽ አስነብቧል።
ብሉምበርግ የዜና አገልግሎት ደግሞ የሶማሊላንድ ግዛት የውጭ ጉዳይ ሚኒስትር ሳዓድ አሊ ሽሬ የበርበራ ወደብን በሚመለከት የተፈጠረው ጠብ የአፍሪካ ቀንድን ሊያናጋ ይችላል ማለታቸውን ጠቅሷል። በዱባይ መንግስት ባለቤትነት ወደብን በማንቀሳቀስ ስራ የተሰማራው ዲፒ ወርልድ የበርበራ ወደብን ለማልማት የ30 ዓመታት የስምምነት እድል አግኝቷል። ወደቡን የማስፋትና የማልማት ስራ 442 ሚሊዮን ዶላር ያስወጣል። የኢትዮጵያ መንግስት በበኩሉ የ19 ከመቶ አክሲዮን ለማግኘት ችሏል። ሶማሊላንድ ለአውሮፓ አቆጣጠር ከ1991 ዓ.ም አንስቶ የራስ ገዝ አስተዳደር የመሰረተች ሲሆን ሶማሊያ ለሶማሊላንድ እውቅና የማትሰጥ በመሆኗ ስምምነቱ ተሰርዟል፣ ህጋዊነት የለውም ማለቷን የብሉምበርግ ድረገጽ ጠቅሷል።
ሶማሊያ ስለ ወደቡ በተደረገው ስምምነት ምክንያት ሶማሊላንድን ለመውረር ከወሰነች ራሳችንን የመከላከል መብት ይኖረናል ካሉ በኋላ ግጭቱ በእኛ ላይ ብቻ አይወሰንም ማለታቸውን ድረገጹ አውስቷል። የተባበረው አረብ ኢማሬቶች ወታደራዊ አውሮፕላን ማረፊያና የባህር ኃይል ሰፈርን የሚያስተናግደው በርበራ ወደብ ከደቡብ የመን 260 ኪሎ ሜትር በሚርቀው የአደን ባህረ ሰላጤ ነው የሚገኘው። የተባበረው የአረብ ኢማሬቶች ወታደሮች በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ሁቱ አማጽያንን በመዋጋት ላይ ያሉት እዛው ደቡብ የመን ውስጥ እንደሆነም የብሉምበርግ ድረገጽ ዘገባ ያወሳል።
የተባበረው የአረብ ኤሚሬቶች የባህር ኃይል ሰፈር በመጪው ሰኔ ወር ይጠናቀቃል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትሩ ገልጿል። መቼ ስራ እንደሚጀምር ግን ከመናገር ተቆጥቧል። ፋና ብሮድካስቲንግ ኮርፖሬሽን በዘገበው መሰረት የተባበረው የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብደላ ቢን ዛይድ አል ናህያንና የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከ17 ቀናት በፊት አዲስ አበባ ተገናኝተው በተነጋገሩበት ወቅት በአፍሪካ ቀንድና በመካከለኛው ምስራቅ ጸጥታ ላይ አብረው ለመስራት መስማማታቸውን የብሉምበርግ የዜና አገልግሎት ድረገጽ ዘግቧል።
የሶማሊላንድ የውጭ ጉዳይ ሚኒስትር ባለፈው ሰኞ ዱባይ ሄደው ለጋዜጠኞች በሰጡት መግለጫ ኢትዮጵያ በበርበራ ወደብ ላይ የአክሲዮን ድርሻ መያዟ እውቅና የመስጠት ተምሳሌት ነው ብለዋል። ሶማሊላንድ የራስ ገዝ አስተዳደር ያወጀችው ሶማሊያ በርስ በርስ ጦርነት ታምሳ ስርዓት አልበኝነት በሰፈነበት ወቅት ሲሆን እውቅና የሰጣት ሀገር ግን የለም። የኢትዮጵያ የትራንስፖርት ሚኒስትር አህመድ ሺዴ በበርበራ ወደብ የአክሲዮን ድርሻ መያዝ ከሉዓላዊነትና እውቅና ከመስጠት ጋር የሚያያዝ እንዳልሆነ ገልጸዋል። ግጭት ሊነሳ ይችላል የሚባለውንም ባለድርሻዎች ሁሉ ውሎ አድሮ የኢኮኖሚ ልማት ጉዳይ መሆኑን ይረዳሉ ማለታቸውን ድረገጹ አውስቷል።
የተባበረው የአረብ ኤሚሬቶች የሶማሊላንድን የፖሊስና የጸጥታ ኃይልን እንዲያሰለጥን የሚደረገው ስምምነት እየተጠናቀቀ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበረው የአረብ ኤሚሬቶች ኤርትራ ውስጥም ወታደራዊ ሰፈር እየገነባ መሆኑን የተባበሩት መንግስታት ድርጅት መርማሪዎች ለጸጥታው ምክር ቤት ተናግረዋል። ይህም በኤርትራና በሶማሊያ ላይ የተጣለውን የመሳሪያ ማዕቀብ ይጥሳል ሲሉ መርማሪዎቹ ለጸጥታው ምክር ቤት ማስገንዘባቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።